የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው?
ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው።
የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ ናቸው። ዝርዝሩን እንመለስበታል።
ኒፕሲ ሃስል ወይም ኤርሚያስ አስክዶም ከሙዚቃ ሙያው በላይ ተግባሩ በህይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ስነ ስርዓት ላይ የታደሙ ወጣቶች ተናገሩ። አስተያየታቸውን ይዘን እንመለሳለን።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ።
በአሁን ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግስት አስታወቀ። የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ እንዳሉት ሁኔታው ሰፊ ርብርብና ፖለቲካዊ መፍትሄ የሚጠይቅ ነው። የብሔራዊ ደህንነት አማካሪው በጠቅላይ ሚኒስትር ጽህፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ላይ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች ሀገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል። እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት።
ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶች መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ፣ ፖለቲካዊ መፍትሄዎች ካልመጡ፣ ህብረተሰቡ እርስ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ፣ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ አቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ፣ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው።
ችግሩ ቀላል አለመሆኑን ያስታወሱት የደህንነት አማካሪው መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል።
እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም፣ የሀገር ሽማግሌዎችም፣ ፖለቲከኞችም፣ የመንግስት አካላትም፣ የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላሙ ባለቤት ቅድም እንዳልኩት ህዝቡ ስለሆነ ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችንም እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን ነው ትልቁ ስጋታችን። ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችንም ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል ነው።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል።
ወደ ብሔር ግጭት ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው። በአንድ ጀንበር አይደለም፣ በአንድ አመት አይደለም። በረጅም ጊዜ የሄድንበት መንገድ ስታት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች ለውጡን የጠየቁ ችግሮች አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላና የሳሳለ መሆኑ ተብሎ ተገምግሟል። ይሄ የአንድ አመት ስራ አይደለም፣ የረጅም አመታት የሁለት አስርት አመታት ወደ ሶስት አስርት አመታት የሚጠጋ ስራችን እንከንና ጉድፍ ነው። ይሄንን የምናስወግደው ደግሞ በአንድ አመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል፣ ረዘም ያለ ጊዜ ይጠይቀናል። ይሄን ችግር ጊዜውን የምናሳጥረው ጥላቻን፣ ቂምን፣ በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው። ትውልዱ ከራሱ ብሔር፣ ከራሱ ቋንቋ፣ ከራሱ አካባቢ አልፎ ሌላው ወንድሙን እና አካባቢውን የሚያከብርና የሚያፈቅር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ይዋደዳል፣ ይፋቀራል። በባለፉት ጊዜያት በኢትዮጵያን በገነባንበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንንና አብሮነታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል።
የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣዊ መግለጫ ተዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ አየር መንገድና የኢንዶኔዥያው የላይን አየር መንገድ ንብረት የሆኑ ቦይንግ አውሮፕላኖች በጥቂት ጊዜያት አፍታ ተከስክሰው ከ300 በላይ ሕይወት ቀጥፈዋል። ይህን ተከትሎ አምራች ድርጅቱ ጫናና ወቀሳ በርትቶበትም ሰንብቷል። የድርጅቱ ኃላፊ ይቅርታን ጠይቀዋል። ሀብታሙ ስዩም የይቅርታውን ይዘትና ይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥረው የሚችለውን ውጤት ከዓለም አቀፍ ሕግ ባለሙያ አተያይ ጋር ያሰማናል።
ከ150 በላይ ሰዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ስራ አስኪያጅ ይፋዊ ይቅርታ ጠይቀዋል።
ሁላችንም የዚህ ድርጅት ባልደረቦች የኒህ ክስተቶች ትልቅ ክብደት ይሰማናል። እንደ ወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግሥት ባለሥልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ስርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል።
አምራቹ የሰራው የበረራ ቁጥጥር ስርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ስራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቢ ሕግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ።
የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የኢትዮጵያ የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ሕግ ኃላፊነት አለበት። የህግ ክርክሮችን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቤ ህግ በህግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር እያደረጉ ያሉት የኢትዮጵያ አየር መንገድ ራሱ ተጎጂም ስለሆነ አንዳንድ ከሳሾች ደግሞ በቀጥታ ኢትዮጵያ አየር መንገድንም ጨምሮ ስለሚከሱና እሱን ዲፌንድ አድርጎ ጉዳዩን ወደ ቦይንግ መውሰድና እሱም ደግሞ አውሮፕላኑ በደረሰበት ጉዳት አውሮፕላኑ ላይ በደረሰው ጉዳት ለአውሮፕላኑ ካሳ ለደረሰበት እንደ መስሪያ ቤት ደግሞ ለደረሰበት ዲስትረስ ለመሳሰሉት ለሚጠይቀው ካሳ ጠቅላይ አቃቤ ህግ ያው ኃላፊነት አለበት፣ ቀጥተኛ የሆነ ኃላፊነት አለበት ማለት ነው። የግለሰቦችን በተመለከተ ግን እንግዲህ አንዳንድ ጊዜ በህጋችን አቃቤ ህግ በሀገራችን ውስጥ በፍትሐብሔር ጉዳዮች ተጎጂዎችን፣ አቅም የሌለውን ሰው ወዘተ የማገዝ የህግ ኃላፊነት አለበት። ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊኖር ሊወስድ ይችላል ራሱ በፈቃደኝነት። ከዚህ አልፎ በህግ ግን የመወከል ግዴታ የህግ ግዴታ ግን የለበትም።
ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን፣ ተሳፋሪዎቹ የመጡባቸው ከ30 በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል።
ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል፣ የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦልሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስ ስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም ዓለም በተሻለ የአሜሪካ ሕዝብ ለተጎጂ የአሜሪካ ሕግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ሕግና የአሜሪካ የሕግ ስርዓት ነው።
ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አሰምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል።
የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የህግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ኢቭን ክርክሩን ለማስኬድ ማለት ነው። የጠበቆች ክፍያ በጣም ከፍተኛ ነው። በሰዓት ነው የሚሰላው። ባለ ኤክስፐርቶች በጉዳዩ ላይ ምስክር የሆኑ ሰዎች እየተከፈላቸው ነው የሚመጡት። ወደዛ መሄድ ሊያስፈልግ ይችላል። የአውሮፕላን ሆቴል ወጪ ራሱ ቀላል አይሆንም። ስለዚህ እውነት ነው ወጪን ያስከትላል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት የሚባል አለ። ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው። የተወሰነ ፐርሰንቴጅ እንግዲህ እነዚህ ህግ ፈርሞቹ የሚያስፈልገውን ወጪ በሙሉ ይሸፍናሉ፣ የጠበቃቸውንም ለክርክሩ የሚያስፈልገውንም የመሳሰሉትም። ክርክሩ ሲያልቅ ደግሞ እና ገንዘቡ ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው።
ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና
እኔ በጣም ከፍተኛ ነው ብዬ ነው የማስበው። ወደዛም ልመጣ ነበረ። እኔ አሁን ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም። በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች። አክቹዋሊ ጉዳዩ ወደ ኢትዮጵያ ምናምን የሚመጣበትም አክቹዋሊ ቅድም ያልኩት አደጋው የደረሰበት ምክንያት ኢትዮጵያ ከሆነ ኢትዮጵያ ሊሆን ይችላል ያልነው የማስረጃ ጉዳይ አሁን ኦልሞስት አልቋል። በዚህ በብላክ ቦክሱም በሙሉም በምንም የተገጠመለት ይሄ ኤምካስ የሚባለው ቴክኖሎጂ እሱ ነው መነሻው ተብሎ ጉግል ማን ነው ቦይንግም አድሚት አድርጓል ጥፋቱን። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም። ኒፕሲ ሀስል ወይም ኤርሚያስ አስግዶም ከሙዚቃ ሙያውን በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ የሻማ መብራት ስነ ስርዓት ላይ የታደሙ ወጣቶች ተናገሩ። ባለፈው ሳምንት እሁድ ሎስ አንጀለስ ውስጥ በስድስት ጥይት የተገደለው ኤርትራ አሜሪካዊው የሙዚቃ ሰው ኒፕሲ ሀስል በወጣትነቱ ያከናወነው በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ነገር ማሳደሩን በመግለጽ እማኝነታቸውን ሰጥተውለታል። ሰው ከመሆን ውጪ ያሉት ነገሮች ሁሉ ለርሱ ቦታ አልነበራቸውም ብለዋል። ትናንት ምሽት ዋሽንግተን ዲሲ ማልኮልም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊው የሙዚቃ ሰው ኤርሚያስ አስግዶም በሰው እጅ ነፍሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ ዕለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነስርዓት እያከናወኑ ይገኛሉ። ሚሊዮኖች አደባባይ ለሐዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስተውሰውታል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘር ግንዳቸው ከኤርትራና ከኢትዮጵያ የሆኑ በስራው ብዙ አስተምሮናል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች።
ለእኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግና ለማበረታታት ብለን ነው። ማራቶን ብሎ ብዙ ጊዜ ሃሽታግ ያደርጉታል እና ለዛ ምክንያት ብዙ ጊዜ እንደዚህ አይነት ነገር ሲከሰት ለትንሽ ጊዜ ብቻ ይለቀስና ይወራና አይቀጥልም ለብዙ ጊዜ። ሶ አይ ገስ የኛ ምልክታችን ኢዝ ቱ ሃቭ
ረዴት እንደምትለው ኒፕሲ ከታወቀበት የራፕ ሙዚቃ ስራው በላይ ትልቁን ዋጋ የምትሰጠው በሚኖርበት አካባቢ አብረውት ላደጉት ጓደኞቹና ማህበረሰቡ ላበረከተው በጎ አስተዋጽኦ ነው። በተጨማሪም የእርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቂ ንግግሮችና ለእነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች። ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይ ነች።
እኔ ብዙም ራፑን አላዳምጥም ነበረ። አዳምጣለሁ ግን ከመጀመሪያው ጀምሮ እንደታወቀ ጊዜ አዳምጨው አላቅም ነበረ። በደንብ የሚታወቁትን ዘፈኖች ብቻ ነበረ የማዳምጠው። በዛ ላይ ኤርትራዊ ስለሆነ ራሱ ወር ስቲል ዘ ሴም ብለድ ብዬ በደንብ እከታተለው ነበረ። ሶሻል ሚዲያ ላይ ምናምን በጣም ይወጣል በሀበሻነታችን እና ብዙ ነገሮች የሚያደርገውን የሚያሳልፈውን ነገር ተከታትለናል። ጥሩ ነገር ለብላክ ኮሚኒቲ የሚያደርገውን ለባክን ኤርትራ በሀበሻነታችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበረ። ስለዚህ በዛ በደንብ እከታተለው ነበረ።
ረዴት ቤተሰቦቿ ኢትዮጵያውያን ናቸው። እንደተናገረችው የኒፕሲ በአባቱ ኤርትራዊ በመሆኑ በደም አንድ ነን የሚል ስሜት ስለነበረኝ እከታተለው ነበር። ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ። ሙዚቃውን በማዳመጥ የእሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙሃን በሚሰጣቸው አስተያየቶች እከተለው ነበረ። በህይወቱ በማለፉ ባዝንም ይህንን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች ከአባት ከእናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። የአይኔና ሱራፌል የተባሉ ሌሎች ወጣቶች እነርሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ አስተውሱታል።
እኔ በሰራው ነው ሞር ያደነኩኝ። ሙዚቃውን በደም አላቀም በደም ላለው ግን ሞር ያደነኩኝ በሰራው ነው ያወቁትና በሀበሻው ነው ራሱ መሆኑን ያወቁትና እንደዛ ደስ ብሎኛል ያደረገው ነገር።
ሀበሻ በመሆኑ ብቻ ሳይሆን you know as the agar metal he did a lot of things you know like what makes him different is like asu like hello rapper he tries to give back to the community like solo merdat solo lamagez no and to like you know
እነዚህ ሁለት እድሜያቸው በሃያዎች ውስጥ የሚገመት ወጣቶች የሙዚቃው አድናቂዎቹ አይደለም። ምክንያቱም ሁሉንም ሙዚቃዎች አንሰማቸውም። ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ፣ ኤርትራዊ፣ አፍሪካዊ፣ አሜሪካዊ አይልም። ለሱ ሰው ሁሉም እኩል ነው፣ ሰው ነው። ስለዚህ ነው የምከተለው። አሁን የሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች።
መከፋፈል በጣም ማይሆነውና በጣም መጥፎ ነገር ነው። because ኤርትራዊ ነሁን ኢትዮጵያዊ ነሁን any eastern western north south ነሁን to be honest ሰው ሰው ነው። ከአንድ መሬት ነው የተፈጠርነው። ሞታችን አንድ ነው።
እነዚህ አማርኛና እንግሊዘኛ እየቀላቀሉ የሚናገሩ ወጣቶች ሰው ሰው ነው፣ በመከፋፈል ላይ ከመናተኩር ይልቅ ለምን ወደ ኋላ ተመልሰን ማህበረሰባችንን አንረዳም፣ ማህበረሰባችንን አናግዝም ይላሉ። ይሄን ደግሞ ያገኘነው ከኒፕሲ ሃስል ነው ይላሉ። ከ33 አመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እንለፍ። አሜሪካ የኢትዮጵያን የጤና ዘርፍ ለማገዝ ከከፈተቻቸው መርሃ ግብሮች አንዱ የሆነው የሰው ሀብት ልማት በጤናው ዘርፍ መርሃ ግብር ከሰባት ዓመታት በኋላ በዚህ ዓመት ይጠናቀቃል። መለስካቸው አምሃ በታደመበት የመርሃ ግብሩን መጠናቀቅ በማስመልከት በተሰናዳ ስነ ስርዓት ላይ መርሃ ግብሩ ያስገኛቸው ስኬቶች ተዘክረዋል። ከስኬቶቹ መካከል አንዱ ከ50,000 በላይ የጤና ባለሙያዎች እንዲሰለጥኑ ማደረጉ ነው። በዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስኤአይዲ በኢትዮጵያ ኃላፊ ሌስሊ ሪድ የመርሃ ግብሩ ፋይዳ ላቅ ያለ እንደሆነ የማይለካ ነው ይላሉ።
Investing in building a skilled workforce for a stronger health system results in positive, measurable impacts.
ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለ ነዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። 50,000 ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በአይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል?
የፕሮጀክቱ ዳይሬክተር ዶክተር ዳምጠው ወለማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ አራት ቁልፍ ዓላማዎችን ይዞ ሲሰራ ቆይቷል። ከነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌደራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በእውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደማርያም።
አጥጋቢ አገልግሎት ለመስጠት 1,000 ህዝብ ባለበት አገር 2.3 ዶክተሮች፣ ነርሶችና ሚድዋይፎች ያስፈልጋሉ የሚል ትክክለኛ ስሙ ሚድዋይፍ ነው።
አዋላጅ ሚሊዮን ትተነዋል።
እና 2.3 ለ1,000 ህዝብ ያስፈልጋል። ይህም የሳብ ሳሃራን አፍሪካ ስታንዳርድ ነው። የእኛ አገር ስታትስቲክ ሞ እዛ ለመድረስ ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚህ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን፣ የአነስቴቲስቶችን፣ የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝ ነርሶች እና የሌሎችንም ቁጥር መጨመር ነው። ወደ 38-39,000 የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 49,000 የጤና ባለሙያ እንዲመረቅ ተችሏል።
እነዚህ በሰባት ዓመት
ይሄ እጅግ በጣም ትልቅ ግኝት ነው።
የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ስራ እንደሚጠይቅ ዶክተር ዳምጠው ያብራራሉ።
የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው? በቂ አይደለም። በምንም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት 1000 ህዝብ ካለ 2.3 ዶክተር ነርሶችን ሜድዋይፎች ያስፈልጋሉ። እኛ አሁን 0.8 ላይ ነው ያለነው። ይሄ እንግዲህ ደግሞ የቆየ ሪኮመንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት። አሁን የኤስዲጂ ኢራ ስለሆነ የሳስቴነብል ዴቨሎፕመንት ጎል አይ መኖር ያለበት የሰው የባለሙያ ቁጥር ከ2.3 ወደ 4.45 ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል ለምን እምነት ስላለ፣ ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል። አጋር ድርጅቶች ላይክ ባይላተራል፣ መልቲላተራል፣ ሌሎችም መደገፍ ይኖርባቸዋል።
የዚህ ፕሮጀክት እድሜ በዚህ ቢተናከቅም በተለያየ መልኩና የጊዜ ሰሌዳ የሚቀጥል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት 5 ዓመታት ለልማትና ለሰብአዊ እርዳታ 4 ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እኔ ያንተው ሰምና ወርቅ፣ ያንተው ቅኝት፣ ያንተው ደሃ በለም ያንተ ልጅ ወዝ መስታወቴ በላለ በልሃ
አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሩ።
ጉዟችሁ የሰመረ ይሁን እያልን በጀመር ነው ሙዚቃ እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።
I'm still a cheese.